Voice of America.
ኢትዮጵያ ውስጥ የተጀመረው ለውጥ እንዲጠናከርና የሕግ የበላይነት እንዲከበር ወጣቶችና ሴቶች የድርሻቸውን እንዲወጡ ገዢው ፓርቲ ኢህአዴግ ጥሪ አስተላልፏል። ሐዋሳ ላይ ያካሄደውን 11ኛውን ድርጅታዊ ጉባኤውን ዛሬ ያጠናቀቀው ኢህአዴግ ሀገሪቱ ገብታበታለች ያለው ለውጥ እንዳይቀለበስና እንዲቀጥልም ለማድረግ ተሳታፊዎቹ ኃላፊነት እንዳለባቸው በመዝጊያው ላይ ባወጣው የአቋም መግለጫ አሳስቧል። ከተሳታፊዎቹ 177 ልዑካን በ176 ድምጽ ዶክተር አብይ አህመድን የድርጅቱ ሊቀመንበር፣ አቶ ደመቀ መኮንን ደግሞ በ149 ድምጽ ምክትል ሊቀመንበር አድርጎ በድጋሚ የመረጠ ሲሆን ሁሉም ኢትዮጵያዊ የሚሳተፍበት አንድ ሀገራዊ ፓርቲ ለመመስረት ጥረት መጀመሩንም ድርጅቱ ጠቁሟል። ሙክታር ጀማል ከሐዋሳ ዘገባ ልኳል።
ለሶስት ቀናት ሐዋሳ ሲካሄድ የነበረው 11ኛው የኢህአዴግ ጉባኤ ዛሬ የድርጅቱ ሊቀመንበርና ምክትል ሊቀመንበር በመምረጥ ፍጻሜውን አግኝቷል። በጉባኤው ሂደት ላይ ከአባላቶች በተጨማሪ ታዛቢዎችም የተሳተፉ ሲሆን የምርጫው ሂደት ምን ይመስል ነበር ብዬ ከጠየኳቸው ታዛቢዎች አንደኛው ይሄንን ነግሮኛል።
ስሜ ደሳለኝ ኃይሉ ይባላል። ያው በጥበብ ዘርፍ ውስጥ ነው ያለሁት። የተሳተፍኩት በታዛቢነት ነው። ሂደቱ በጣም ግልጽ ነው ያደረጉት። ሌላ የተለየ ነገር ዶክተር አብይ ሐሳብ አቀረበ። ታዛቢዎች እንዳሉ እዚሁ እንዳለ ሌላ ጊዜ ለካ ወጥቶ ነው ታዛቢው ወጥቶ
ቁጭ ብላችሁ ሲመረጥ አየት?
አዎ ላይቭ አየንት ላይቭ ሁሉንም እስከ መጨረሻው። እንደውም ለሻይ ወጡም አሉ የፈለጉ የፈለገም ቁጭ ብላችሁ ተባለ። ፎቶዎች ተጠቆሙ። ዶክተር አብይን አቶ ሚሊዮን የሚባል የደቡብ ሰው ይመስለኛል እሱ ጠቆመው መረጭ። አቶ ደመቀ መኮንን ደግሞ አቶ ለማ መገርሳ ጠቆመው። እንደገና ደግሞ ዶክተር ደብረጽዮንን አቶ ገዱ ጠቆመው።
የምርጫ ሂደቱን በተመለከተ ምርጫውን የሚያስፈጽም ኮሚቴ የተቋቋመ ሲሆን ውጤቱ በሚስጥር ሲሰጥ እንደነበረም ተነግሯል። ይህንን ሲያከናውኑ የነበሩ የኮሚቴው ተወካዮች የፌዴራል አቃቤ ሕግ አቶ ብርሃኑ ጸጋዬ እና የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ ዳግማዊት ሞገስ ለታዳሚዎቹ ውጤቱን አሳውቀዋል። አቶ ብርሃኑ ጸጋዬ ውጤቱን ሲገልጹ አዳራሹ በሙሉ በጭብጨባና በዋይታ በእንዲህ አይነት መልኩ ነበር ያስተናገደው።
የመጀመሪያው የሊቀመንበር ተመራጭነት 137 የተፈጠሩ የደረሱ 176 የኮሚቴው አባላት ተመርጠዋል።
በውጤቱ ዶክተር አብይ አህመድ አብላጫውን ሙሉ ሊባል የሚችል ውጤት አግኝተው የተመረጡ ሲሆን የኢህአዴግ አባላት በውጤቱ ምን እንደተሰማቸው ከድርጅቱ ሊቀመንበር የሚጠብቁትና አብረው የሚሰሩት ምንስ እንደሆነ ጠይቄያቸዋለሁ። እነሱም ይሄንን የነገሩት
ሊቀመንበርና የምክትል ሊቀመንበር ምርጫው በኢህአዴግ ደረጃ በምክር ቤት አባላት የተፈጸመ ነው። በሚስጥር ድምጽ ነው። ዲሞክራሲያዊ ነበረ። በምርጫ አስፈጻሚዎችን ተመርጦ እያንዳንዱ ነገር ውጤቱ የተነገረበት አለ። ከውጤቱ በፊት በጉባኤያችን ሂደት ውጭ ላይ በሶሻል ሚዲያ የሚራገቡ የነበሩት ነገሮች በተለይ ምክትል ሊቀመንበር ላይ ሌላ አካል እንደሚመረጥ እንደዚህ የራሳቸውም በፌስቡክ ይናገሩ ነበር። ህዝቡም በጉጉት የሚጠብቀው ውጤት ነበር። ሲታይም ህዝቡ በጉጉት የጠበቀው ውጤት ነው አሁን ላይ ተፈጻሚ የሆነው።
የምርጫው ሂደት በተለይ በጣም ዴሞክራሲያዊ ነበር። ከተሳታፊው ሁሉንም ድምጽ ስላገኙ የስራቸውን ውጤትና ይዘው የመጡት ሀሳብ ተደማጭነትና ተቀባይነታቸው ስለሆነ በጣም ይገባቸዋል። ምናልባት ቢኖር ቢጨምርላቸው ባይ ያንሳቸዋል እና ደስተኛ ነኝ በምርጫው።
ውጭ ሀገር ሆነው ከዚህ ቀደም የነበረ የኢህአዴግንና የመንግስትን ችግሮች ሲነቅፉ የከረሙ አሁን በሀገር ውስጥ ተገኝተው ታዛቢ ሆነውም የተሳተፉ ዶክተር ብርሃነ መስቀል አንደኛው ናቸው። ዶክተር ብርሃነ መስቀል አሁን ያዩት በተለይ በትዝብቱ የታዘቡት የተለየና የማይታመን መሆኑን ነግረውኛል። በአሁን ጊዜ እንደምናየው ኢህአዴግ በተለይ ተቃዋሚዎች ሲያነሱ ከነበሩት ሀሳብ መስማማቱ ለየት የሚልና የሚያስደንቀውም ነው ሲሉ ነግረውኛል።
እንግዲህ እኛ ለረጅም ጊዜ ኢህአዴግ ላይ ድንጋይ ስር ወረወር የነበርንን ውስጥ ገብተን ደግሞ የህዝብ ስሜት የህዝብ የልብ ትርታ የሆኑ በተለይም በኦሮሞ ፕሮቴስት እና በአማራ ሬዚስታንስ ሲነሱ የነበሩ ጥያቄዎች በገሃድ እዚህ ቀርበው ሲወያዩበት እና ያንንም ደግሞ እኛ በማህበራዊ ሚዲያም በኢንዲፔንደንት ሚዲያዎችም ቪኦኤን ጨምሮ ስናቀርብ የነበራቸውን ሀሳቦች እዚህ የኢህአዴግ የውስጥ ሰዎችም ጭምር በዚያው መንፈስ በዚያው ጉልበት ሲወያዩ ስናይ ውስጥና ውጪው አንድ እየሆነ ነው ብለን ነው ያየነው። በዚሁ እንዲቀጥሉ ነው እንግዲህ ተስፋችን።
ኢህአዴግ በዛሬው ዕለት 7 ነጥብ ያለው የአቋም መግለጫ ያሳወቀ ሲሆን የነዚህ አቋም መግለጫ ከዚህ ቀደም ባለፉት 2 ቀናቶች ሲወያይበት የነበረ ያያቸው ነጥቦችም መሆኑን ተናግሯል። ድርጅቱ እንዳለፉት ስኬቶች ከቆጠራቸው ውስጥ ፍርደኞች በነጻ መልቀቁ፣ የነበረውን የዲሞክራሲ ምህዳር መጥበብ ማስፋቱ፣ አልፎም የተለያዩ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ መደረጉ እንደ በጎ ተግባር ተቆጥረውለታል። በኢትዮጵያና ኤርትራ መካከል የነበረውን ችግር በመፍታት በመንግስት ደረጃም ሆነ በህዝብ ለህዝብ ግንኙነቱ እንዲታደስና እንዲቀጥል መደረጉ አመርቂና ትልቅ ዲፕሎማሲ ስራ ሲባል ተሞካሽቷል። በአማራ ክልልና ሱዳን መሃል ያለውን የድንበር ጉዳይ በተመለከተ የሁለቱን ህዝብ ማህበራዊ ችግሮችን በማያናጋና ችግር ውስጥ በማያስገባ መንገድ በመርህ እንደሚፈታም በአቋም መግለጫው ተነግሯል። የኢህአዴግ አቋም መግለጫ የመልካም አስተዳደር ችግሮች፣ የዜጎች መፈናቀልና ኢሰብአዊ ድርጊቶች ጭምር እየተከናወኑ መሆኑን፣ የመንጋ ፍትህ መፈጸምንና ሌሎችን እንደ ተግዳሮት አስቀምጧቸዋል። የአቋም መግለጫውን ያነበቡት አቶ ንጉሱ ጥላሁን እነዚህን ጉዳዮች አንስተዋል።
የዜጎች ሞትና መፈናቀል እንዲሁም ከቦታ ቦታ ተዘዋውሮ በነፃነት የመስራት ገለመንስላይ መዞች ይሳሱ ይተዋላል። በመሆኑም እነዚህ ችግሮች የስራ መሰረታቸው መንገድ የሚገባቸው ችግሮች በመሆናቸው የማንነትም ይሁን የአስተዳደር ወሰን ጥያቄዎች የሚመለከታቸውን ህዝቦች ነጻ ፍላጎትን ከግምት በማስገባ በህገ መንግስታዊና ዲሞክራሲያዊ አግባብ እንዲመረጡ የዜጎች የትም ቦታ ተዘዋውሮ የመኖር የመስራት በቋንቋ የመማርና የመደራጀት በቡድንና ባህላቸው የማሳደግ ከተገቢ ሁሉትና ለውትልና የማግኘት ምረቱ የማፋት የማፍራት ህገ መንግስታዊ መብቶቻቸውን እንዲከበሩ እንዲሁም ብሔራዊ ማንነትና ሀገራዊ አንድነት ሳይነጣጠሉ እንዲከበሩ አመንዘን ይሰራል።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሐዋሳ።